እንደገና ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። በተለይም ደግሞ የድሮ ጓደኛዬ ባንድ ላይ አብረን እንኖር ነበር። ብዙ ጊዜ እሱ ሻይ ያፈላ፣ እኔ ደግሞ የሚመጣውን ምግብ ያሞኩኝ አብረን እናሳልፍ ነበር። ዛሬ ደግሞ ስላየሁት በጣም ደስ ብሎኛል። በእውነት በጣም ግሩም ሰው ነው። በጣም ግሩም ሰው ነው። ወደዚህ ደግሞ ወደ ሄልሲንኪ እንደገና ስለመጣ የእግዚአብሔር ስም የተመሰገነ ይሁን። ሰሞኑን ስለ አንድ ጉዳይ አስብ ነበር። አስብ የነበረው ስለ ምስጋና ነበር። ስለ ምስጋና በጣም የሚገርመው ነገር ማንኛውም ሰው ሊያመሰግን የሚችልበት አንድ ነገር አለ። ማንኛውም ሰው በተለይም ደግሞ አማኝ የሆኑ ሰዎች እግዚአብሔርን የሚያመሰግኑበት አንድ ብቻ ሳይሆን ብዙ ነገርም እንዳለ መጽሐፍ ቅዱስ ይነግረናል። በ1863 አብርሃም ሊንከን አንድ ያቋቋመው በየዓመቱ እንዲከበር ያደረገው አንድ ነገር አለ። ይሄም ደግሞ ታንክስጊቪንግ የሚባለው በአሜሪካን ሀገር በጣም ተወዳጅ የሆነ በዓል ነው። ስለዚህ 150 ዓመት ሆኖታል። ስለዚህ ቢያንስ በዓመት አንድ ጊዜ ይሄንን ነገር በማሰብ የተለያየ ነገር ያደርጋሉ። የእግዚአብሔር ቃል መጽሐፍ ቅዱስን ስንመለከት ግን መጽሐፍ ቅዱስ ስላገኘን ብቻ ሳይሆን ባናገኘም፣ ስለተመቸን ብቻ ሳይሆን ባይመቸንም ሁሉ ጊዜ ስለ ሁሉ ነገር እሱን ማመስገን እንዳለብን የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። ለመሆኑ ስንቶቻችሁ ይሄን መጽሐፍ ይዛችሁ መጣችኋል? እየጨመረ ነበር መሄድ የሚገባው። እስቲ አንዳንዶች ሞባይላቸውን ያወጣሉ። በእምነት አለ ብለን ነው የምናስበው። ሞባይል ብቻ እንዳይሆን እንጂ አለ ብለን እናስባለን። እስቲ እናነቃንቀው። እግዚአብሔር የተመሰገነ ይሁን። ዛሬም በተቻለ መጠን ቢያንስ እሁድ መጽሐፍ ቅዱስ ይዛችሁ ነው ይላል የሰራዊት ጌታ እግዚአብሔር አምላክ። በአንድ ላይ ተነስተን ከዘጸአት ምዕራፍ 3 ቁጥር 13 እና 14 እናነብና ጌታ እንዲያስተምረን ቃሉን እንጸልያለን። የእግዚአብሔር ቃል እንደዚህ ይላል። ሙሴም እግዚአብሔርን፣ እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁም ጊዜ፣ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንጸልያለን። አምላካችን ሆይ ስለዚህ ስለተባረከ አዲስ ቀን እንደገና በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። አንተ በፈጠርከው በዚህ ቀን እንድንኖር አንተንም ደግሞ እንድናመሰግን አቤቱ፣ በተለይም ደግሞ ከዘማሪዎቻችን ጋራ እግዚአብሔር ሆይ ምስጋናን አብዝተን ዛሬ እንድንዘምር አምላካችን ሆይ ስለረዳህን፣ ያንተን ታላቅነት፣ ያንተን በጎነት፣ ያንተን ምሕረት እግዚአብሔር ሆይ ያሰብን አንተን እንድናመሰግን ስላገዝከን ክብር ሁሉ ለአንተ ይሁን። የሁሉ ጊዜ ቃል ስለሆነው አምላካችን ሆይ ስለዚህ ቅዱስ መጽሐፍ በጣም እጅግ አድርገን እናመሰግናለን። ዛሬም ስለሚሰራው ሕያው ስለሆነው ስለሚያጽናናው አምላካችን ሆይ ለሁለንተናችን ፈውስ ሊሰጥ ስለሚችለው ስለ ሕያው ቃልህ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ ጸሎታችን ያንተ ቃል ነው። መዝሙራችን ያንተ ቃል ነው። እግዚአብሔር ሆይ ስብከታችንም ደግሞ ያንተ ቃል ነው። ዛሬም ደግሞ ለእኛ የተጻፈው ይህ ቃል እንዲገባን ቅዱሱ ያንተ መንፈስ ያስተምረን ዘንድ አቤቱ ፍችን ትርጓሜውን በውስጣችን ይሰጠን ዘንድ እግዚአብሔር ሆይ መንፈሳችንን ታነቃ ዘንድ እንለምናሃለን። በውስጣችሁ ያለው ቅዱሱ ቅባት እርሱ ያስተምራችኋል ተብሎ ተጽፏልና አቤቱ አምላካችን ሆይ ይህንን ድምጽ በውስጣችን መስማት እንድንችል ተረዳን ዘንድ እንለምናሃለን። ምስጋና ለአንተ ይሁን፣ ጊዜውን አንተ ክበርበት። በጌታችን በኢየሱስ ክርስቶስ ስም አሜን። በዚህ በመኖርበት ምድር ላይ አስፈላጊ ከሆኑ ነገሮች መካከል አንደኛው የስም ጉዳይ ነው። የስም ጉዳይ ነው። እኔና እናንተ መግባባት የቻልነው መታወቅ የቻልነው ምን ስላልን ነው? መጠሪያ ስም ስላልን ነው። እኔና እናንተ መጠሪያ ስም ባይኖረን ኖሮ እንዴት እንተዋወቅ ነበር? ማንነታችንና አድራሻችንም እንዴት ይታወቅ እንደነበረ በጣም አስቸጋሪ ነው። ይሄ እንዳይሆን ግን አስቀድመን ወላጆቻችን ለእያንዳንዳችን መለያና መጠሪያ የሚሆን ስም ሰጥተውናል። ስለ ስም በመናስብበት ሰዓት ስም የማንነት መገለጫ ነው። እከሌ ማን ነው ለሚለው እንደዚሁም ደግሞ በውክልና የሚሰጡ ተውላጠ ስም የሚባል ነገር አለ። ተውላጠ ስም ስምን ተክቶ የሚቀርብ ነገር ነው። ለምሳሌ አንድ ሰው ስሙ ዮሐንስ ሆኖ ሳለ ግን እሱን የሚወክል ሌላ ስምን ሰጠዋለን፣ ጆኒ እንለዋለን። እና ሙሉ ወርቅ የሚባለውን ሰው ደግሞ ሙሌ ብለን ደግሞ ልንጠራው እንችላለን። ወይንም ከስማችን ደግሞ የተለየ ሌላ ወኪል የሆነ ስም ልናገኝ እንችላለን። ስም ከማንነት ጋራ የተቆራኘ ነገር አለው። በተለይ ወላጆቻችን ስም ሲያወጡልን እነሱ የሚመኙትና የሚፈልጉት እና የያዙት ነገር አለ። የኔ አባት ወርቅ አፈራው ብሎ ትልቋን እህታችንን ስም አወጣላት። ከዛ በኋላ ደግሞ እኔ ወደ ማከል ላይ መጣሁኝና ሙሉ ወርቅ አለ። ከኔ በኋላ ደግሞ ሌላው ሲመጣ ደግሞ ወርቅ አለማው አለ። ምክንያቱም በእነዚህ ወቅቶች ውስጥ ያገኛቸውና ያደረጋቸው ነገሮች ስላሉ ይሄንን በውስጡ ያለውን ነገር ለመግለጽና ለማሳየት ያገኘውን ደግሞ በውጭ የሚታየው ነገር እንዳለ ለመግለጽ ይህንን ነገር አደረገ። ሙሴ እዚህ ቦታ ላይ እግዚአብሔር ሲልከው ወደ ህዝቡ ሂድ ብሎ ላከው። ሙሴ በጣም አስገራሚ የሆነ ታሪክ ያለው ሰው ነው። የሚገርማችሁ ኑሮው ብቻ ሳይሆን እድሜው ራሱ በጣም የሚናገር ነገር አለው። ሙሴ የመጀመሪያውን 40 ዓመት የኖረው በቤተ መንግስት ነው። የፈለገውን እየበላ የፈለገውን እየለበሰ እና በውጭ በጣም የሚያምር አይነት ሰው ነበረ። ውስጡ ግን የተለያዩ ጥያቄዎች በውስጡ ነበሩ። ሁለተኛው 40 ዓመት ደግሞ በምድረ በዳ በጎችን እየጠበቀ ማታ ብቻ ነው ሰውን መመልከት የሚችለው። በጣም አታካች የሆነ ጊዜ ነው ያ። ለአራት ቀን አይደለም፣ ለአርባ ቀን አይደለም፣ ለአርባ ዓመታት ሙሴ በእንደዚህ አይነት ሁኔታ ነው ምን ያደረገው ያሳለፈው። በርግጥ ከዛ በኋላ ደግሞ የሚቀረው 40 ዓመቱንም ደግሞ سنመለከት የእስራኤልን ህዝብ እየመራ ወደ ተስፋይቱ ምድር ደጃፉ ጋር ካደረሳቸው በኋላ እሱ ግን ወደዛ ሳይገባ ህይወቱ እንዳለፈ የእግዚአብሔር ቃል ይነግረናል። በሁለተኛው 40 ዓመት ጊዜ ውስጥ ነው እግዚአብሔር ለሙሴ እና ሄድና ምን በለው የሚለው ለእስራኤል ህዝቦች የኔን ማንነት አስተውቃቸው የኔን ማንነት አስተውቃቸው የዚህን ጊዜ ምን አለ በዛን ጊዜ በነበረው ባህልም እንኳን ሰዎቹ የኔ እኔ የምናገረው ስም እኔን የላከኝ ሰው እኔን የላከኝ አምላክ ስሙ ማን ነው ብለው ቢጠይቁኝ እኔ ምንድነው የምለው አለ እግዚአብሔር ይህንን ነገር ለሙሴ ሲናገረው በጣም የተለየ አይነት ክብር ወርዶ እንደነበር መጽሐፍ ቅዱሳችን ይነግረናል እግዚአብሔር ምን አለው ጫማህን ከእግር አውልቅ ብሎ የተናገረው ሰዓትና ጊዜ ነው ጫማን ማውለቅ ማለት አክብሮትን ለእግዚአብሔር ማሳየት ማለት ነው እዛ ክፍል ላይ ኮንቴክስቱን በምንመለከትበት ሰዓት ከአክብሮት ጋራ እግዚአብሔርን ለማምለክ እግዚአብሔር ወደሚመለክበት ቦታ በሚገቡበት ሰዓት ይሄንን ነገር ያደርጉ ነበር ለእግዚአብሔር ክብርን ለመስጠት በሚታይ መንገድ የሚያሳዩት አንደኛው ነገር ይሄ ነበር ለዚህ ነው በመጽሐፈ መክብብ ላይ ስንመለከት ወደ እግዚአብሔር በመንቀርብበት ጊዜ ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ ብሎ ይናገራል እግርህን ጠብቅ ታላቅ ወደ ሆነው አምላክ ፊት በሚቀርብበት ጊዜ ምን ማድረግ ያስፈልጋል የእርሱን ታላቅነት ማሰላሰል ያስፈልጋል በተለይ መክብብ ላይ ይሄን ነገር በሚናገርበት ሰዓት ምንድነው የሚለው አንተ ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ ብሎ ሲናገረው አሁን አንድ ነገር ብቻ ነው ማድረግ የሚገባ ለአንድ ዓላማ ብቻ ነው ያንተ ጉዞ በዚህን ሰዓት መሆን የሚገባው ስለዚህ ለመናገር አትፍጠን ይላል እዛ ላይ አሁን የምትናገርበት ጊዜ አይደለም አሁን የምትሰማበት ጊዜ ነው ሌላ ነገር ለመፈለግ ወዲያና ወዲህ የምትልበት ሳይሆን የእርሱ የሆነው ነገር የምትሰማበት ጊዜ ነው ብሎ ይሄን ነገር ይናገረው ነበር ስሞች በመጽሐፍ ቅዱሳችን በጣም ትልቅ ምን አላቸው ሚስጥርና ትርጉም አላቸው እንደዚሁ ቀላል የሆነ ነገር አይደለም ወደ አዲስ ኪዳን በመንመጣበት ሰዓት በመትክነት የተሰጡ የተለያዩ ምኖች አሉ ስሞች አሉ በመትክነት የተሰጡ ለምሳሌ ቤዛ ብሎ የሚናገረው ቃል እንደገናም ደግሞ መዋጀት ተብሎ የሚጠራው ቃል ታውቃላችሁ የእግዚአብሔር ስሞች እንመለከታቸዋለን ትንሽ ቆየት ብለን የእግዚአብሔር ስሞች ከምን ጋር የሚታዩ ናቸው ከመዋጀት ጋራ የሚታዩ ናቸው መዋጀት ማለት የራስ የሆነውን እንደገና መልሶ የራስ ማድረግ ነው በተለይ በዚህ በአዲስ ኪዳንና በብሉይ ኪዳንም ደግሞ አልፎ የምንመለከተው ነገር አለ ቤዛ የሚለው ቃል ከመዋጀት ጋራ አብሮ የሚመሳሰልና የሚሄድ ነው አንድ አስፈላጊ የሆነ ነገር ተከፍሎ ያንን ቀድሞ የእርሱ የነበረውን መልሶ ዋጋ ከፍሎ የራሱ የሚያደርግበት አካሄድ ነው የተወሰደ ነገር እንደገና እንዲመለስ የሚከፈል የተለየ ዋጋ ነው ስለዚህ መዋጀት የኔ ነበረ አሁን ደግሞ ዋጋ ከፍዬ የኔ አድርጌዋለሁ ብሎ በታላቅ ሁኔታ የሚመሰከርበትና የሚነገርበት ነው እግዚአብሔር የእርሱ የሆነውን ስም የገለጸውና ያሳወቀው ለዋጃቸው ሰዎች ነው እንደዚሁም ደግሞ ያ ለሰው የሚያስፈልገውን ነገር
ለዛ ደግሞ ታላቅ ዋጋን ምን አድርጎ ከፍሎ ያስመለሰው ነገር ነው። በአዲስ ኪዳን ላይ በገላትያ ምዕራፍ 3 ቁጥር 14 ላይ ሲናገር ኢየሱስ ክርስቶስ የመዋጀትን አገልግሎት በመስቀል ላይ እንዳደረገ ያም ደግሞ የአብ ሥራ እንደሆነ ከተናገረ በኋላ የአብርሃም በረከት ወደ አህዛብ እንዲመጣ ይላል። ወደ አህዛብ እንዲመጣ የአብርሃም በረከት ለእስራኤል ሕዝቦች ብቻ ተወስኖ እንዳይቀር ከእስራኤል ሕዝብ ውጪ ያሉ አህዛብ ጀንታይል ስለና እናንተ የተቀሩትም ደግሞ ምን እንዲያደርጉ እንዲያገኙ ይሄ ነገር ሆነ ብሎ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። ይሄ የምንመለከተው የእግዚአብሔርን የቃል ኪዳን ስሞች በምንመለከትበት ሰዓት የእግዚአብሔር ባህሪያቶች አይደሉም። በጣም ትልቅ ልዩነት አለው። የእግዚአብሔር ባህሪያት አትሪቢዩትስ እሱ ከእግዚአብሔር ስም ጋራ አብሮ የሚሄድ ነገር አይደለም። ስሙ ሌላ ነው፣ እንደገናም ደግሞ ባህሪያቱ ደግሞ ሌላ ነው። ባህሪያት ሲል ጸባይ ማለት ሳይሆን እና አትሪቢዩት የሚለው የእንግሊዘኛው ቃል በጥሩ ሁኔታ የሚገልጸው ነው። የእግዚአብሔርን ማንነት ከሌላው የተለየ እንደሆነ ከሰው ከሌሎችም ደግሞ ስነ ፍጥረታት ከምናያቸውና ከማናያቸው ከምናውቀውና ከማናውቃቸው ነገሮች ሁሉ የተለየ ነገር እንዳለው የሚናገር ነው። ስለ ጠባይ ሳይሆን ስለ ማንነት በዋናነት የሚናገር ነገር ነው። እነዚህ የእግዚአብሔር የቃል ኪዳን ስሞች የሚባሉ ናቸው። የቃል ኪዳን ስሞች እና ቃል ኪዳን በጣም ትልቅ የሆነ ነገር ነው። ትልቅ የሆነ ነገር ነው። ቅድም ባየናቸው በቤዛና በመዋጀት ውስጥ የምናየው ነገር ያ ቃል ኪዳን እኛ ለአንድ ሰው የምንገባለት ፕሮሚስ አይደለም። ከዛ በጣም የተለየ ነው። ቃል ኪዳን ዋጋ የሚያስከፍል ጉዳይ ነው። ቃል ኪዳን በምንም ነገር የማይገመትና የማይለካ ጉዳይ ነው። ለዚህ ነው የእግዚአብሔር የመዋጀቱ የቃል ኪዳኑ ስሞች የሚለውን ይሄንን ለመናገር የፈለኩት። የእንግሊዘኛው በጣም ረጅም ነው፣ ግን ቀለል ይላል ከአማርኛው። Covenant, Redemptive, Names of God ነው የሚለው። እዚህ ውስጥ እነዚህ ሶስት የሆኑ ነገሮች አሉ። መዋጀት አለ፣ እንደገና ደግሞ ኪዳን አለ፣ በሶስተኛ ደረጃ ደግሞ ምን አለ? ስም አለ። እነዚህ የእግዚአብሔር ስሞች ከቃል ኪዳን ጋራ በምትክነት ተያይዘው ያሉ ጉዳዮች ናቸው። እነዚህ የእግዚአብሔር ስሞች እነማን ናቸው? የእግዚአብሔርን ስሞች በመጀመሪያ የተገለጹና የተነገሩ አምስት ስሞች አሉ። አምስት ስሞች፣ እነሱን አብረን ዛሬ እንመለከታለን። የእግዚአብሔር አትሪቢዩት ደግሞ ሰባት ናቸው። እነሱን ደግሞ እግዚአብሔር በሚሰጠን በሌላ ጊዜ እንመለከተዋለን። የመጀመሪያው የእግዚአብሔር ስም ያህዌ ይርኤ ተብሎ የተጠራው ነው። ያህዌ ይርኤ፣ ጂሆባ ጃይራ። ይሄንን ክፍል የምንመለከተው በዘፍጥረት ምዕራፍ 22 ላይ ከቁጥር 8 ጀምሮ ባለው ላይ እንመለከታለን። ከቁጥር 8 እስከ ቁጥር 14 ባለው ላይ ይሄ ስም ሁለት ጊዜ ተጠርቶ እንመለከተዋለን። በጣም ኢንትረስቲንግ ነው። ሁለት ጊዜ ነው እዚህ ቦታ ላይ የተጠቀሰው። አብርሃም መስዋዕት ለማቅረብ እንደ ልማዱ በሚሄድበት ጊዜ ልጁ ለመጀመሪያ ጊዜ አብሮ መሄድ ነበረበት። አንዳንዶች አይ ከዚህ ቀደምም አብሮ ሄዶ ነበር የሚል ነገር ይናገራሉ። ለማንኛውም ከዚህ ቀደም መሄዱና አለመሄዱ ሳይሆን በጣም ኢንትረስቲንግ የሚያደርገው ነገር አብርሃም መስዋዕት ለማቅረብ በሚሄድበት ጊዜ እንደ ወትሮ አይነት ነገር አላደረገም ነበር። ይሄ ነው የሚያስደንቀው። መስዋዕት ለማቅረብ በሚሄድበት ሰዓት ምን ይደረጋል? ለመስዋዕት የሚሆን እንስሳ ይያዛል። ግን ያንን አላደረገም። እነዛ ሎሌዎቹ ምን እንደሚሉ እኔ እንጃ፣ ምን እንደሚሉ እኔ እንጃ። ምክንያቱም መስዋዕት በሚቀርበበት ጊዜ እንስሳ ደም ማፍሰስ ካልተቻለ ያ በጣም ፈሪ የሆነ ነገር ነው። ይሄ ማለት ሱቅ ሄደን ገንዘብ ሳንይዝ እቃ ለመግዛት መሞከር ማለት ነው። እንፈልገውን ልብስ ይዘን መተን እዛ ካሸሯ ጋር ቆመን እንደማለት ነው። ምን ከፍለው ገንዘብ ሳይኖረን የገዛነውን እቃ ይዘን ለመሄድ። ምናልባት አብርሃም በእድሜው ትንሽ ሸምግሎ ሊሆን ይችላል ብለው ከርሱ ጋር የነበሩ ሎሌዎች አንድ ጥያቄ ይጠየቁ። በውስጣቸው ዴ ዛሬ ነገሩ ምንድነው? ምን አይነት ነገር ሊደረግ ነው የሚል ጥያቄ ጠየቁ። እንደጠየቁ ወዲያው ይመስለኛል ምን አለ? እናንተ እዚህ ተቀመጡ፣ እኔና ልጄ መስዋዕቱን አቅርበን እንመጣለን አለ። ሌላ ኮምፕሊኬሽን አልያዘም? አለማያዙ ግራ የሚያጋባ ነው። ሁለተኛ ደግሞ እኔና ልጄ እናቀርባለን ምንም የለው። ልብስ ይዘን ካሸሯ ጋር ያለ ገንዘብ እንደሄድን ማለት ነው። አባትና ልጅ አብረው በሚሄዱበት ሰዓት ጥያቄ ጠየቀ። የት አለ የመስዋዕቱ በግ አለ? የት አለ የመስዋዕቱ በግ? ከዚህ ቀደም እንደዚህ አልነበረም፣ ዛሬ ግን እንዴት ነው እንደዚህ የሚሆነው? የመስዋዕቱ በግ የት አለ አለ። አብርሃም በዚያን ጊዜ ምን አለ? ያህዌ ይርኤ ብሎ ተናገረ። እግዚአብሔር ያዘጋጃል ማለት ነው። እግዚአብሔር ያዘጋጃል። አንዳንዶች አይ ማዘጋጀት ብቻ ሳይሆን እግዚአብሔር ያለውን ችግር ያውቃል፣ ለችግሩም ደግሞ መፍትሄ ይሰጣል የሚል ትርጉም አለው ብለው ይናገራሉ። ያህዌ ይርኤ ችግሩን አይቶ ለዛ ከባድ ለሆነው ችግር መፍትሄን ይሰጣል ማለትም ነው። ግን ሳያይ ነው ታውቃላችሁ፣ ሳያይ ነው። እኛ ዛሬ እግዚአብሔር እንዲያሳየን ነው የምንፈልገው። እግዚአብሔር እንዲያሳየን እጅ በእጅ ሆኗል። ዛሬ የክርስትና ኑሮ ብዙ ቦታ እጅ በእጅ አንተን የማመልክ እንዴ ስታደርግልኝ ነው፣ ይሄን ስትሰጠኝ ነው፣ ይሄን ስታደርግልኝ ነው፣ አለበለዚያ ጥዬ ነው የሚሄደው ብለን እግዚአብሔርን ልናስፈራራው እንፈልጋለን፣ ወይንም ማኑፕሌት ልናደርገው እጀ ጥምዘዛ ለማድረግ እንፈልጋለን። አብርሃም ግን እዚህ ቦታ ላይ ምንድነው ያለው? እግዚአብሔር ያዘጋጃል አለ። ስለዚህ የእግዚአብሔርን ስም ጠራ። ልጁ ምንም ነገር መመለስ አልቻለም። መስዋዕት ወደሚደረግበት ቦታ ሄዱ። እዛ ቦታ ላይም ደግሞ ለሁለተኛ ጊዜ ይህ ቃል እንደገና ተደግሞ ይነገራል። አብርሃም እግዚአብሔር አዘጋጀ ብሎ አስቀድሞ በእምነት የመሰከረውን ነገር፣ በማይታይ ሁኔታ የመሰከረውን ነገር በሚታይ ሁኔታ ለጠየቀው ለልጁ እዛ ሲያሳየው እንመለከታለን። እግዚአብሔር ያዘጋጃል፣ ያህዌ ይርኤ፣ ይሄው ይሄን ነገር ተመልከታል። አባትና ልጅ የተለየ ሴሌብሬሽን በዛ ቦታ ላይ እንዳደረጉ እንገምታለን። ሁለቱ ብቻ። እግዚአብሔር ማን ነው ቢባል እግዚአብሔር የማዘጋጀት አምላክ ነው። እግዚአብሔር የማዘጋጀት አምላክ ነው። እግዚአብሔር የአቅርቦት አምላክ ነው። እግዚአብሔር የሚሰጥ አምላክ ነው። ከየት አመጣዋለሁ እንዴት አደርገዋለሁ የማይል አምላክ ነው። ስለዚህ የመጀመሪያ ስሙ ያህዌ ይርኤ ነው። ሁለተኛ ስሙን የምንመለከተው በመዝሙር 23 ላይ የተገለጠው ነው። በመዝሙር 23 ላይ መዝሙር 23 ርዕሱ ምንድነው ይባል? እረኛ የሚለውን ነገር ልንወስድ እንችላለን። እረኛ ዳዊት ስለግል ልምምዱ ሲያስብ በምድር ላይ ሲኖር ከወላጆቹ ጋራ በጦርነት በነበሩበት ጊዜ እንደገናም ደግሞ የቤተሰቦቹን እንሰሶች በሚጠብቅበት ሰዓት እና ሁሉ ጊዜ ትዝ የሚለው ነገር እረኝነቱ ነው። ይሄንን እረኝነቱን ካደገ በኋላ ከእግዚአብሔር ጋራ አያይዞ ይናገራል። ሁለተኛው የእግዚአብሔር ስም ያህዌ ሩሃ ይባላል። ያህዌ ሩሃ አንዳንዶች ራፋ የሚለውን ከሌላው ጋር ለማገናኘት ይሞክራሉ። ያ ግን የተለየ ነገር ነው። ይሄ ግን ይሆዋ ራሃ እግዚአብሔር እረኛዬ ነው ማለት ነው። እነዚህ አምስቱ ዛሬ የምንመለከታቸው የእግዚአብሔር ስሞች ለተወሰኑ ሰዎች ብቻ የተሰጠ ስም አይደለም። ኮንቴክስቱን በምንመለከትበት ሰዓት ብዙ ቦታ ላይ ለጋራ ለሌሎችም ሰዎች ወደፊትም ለሚመጡ ሰዎችም የተሰጠ የእግዚአብሔርን ማንነት የሚገልጽ ምንድነው? ስም ነው። እግዚአብሔር እረኛዬ ነው አለ። በኢትዮጵያ ያሉትን እረኞች አታስቡ። ስለ እንደነሱ አይነት እረኛ አይደለም የሚናገረው። የከብቶችን እግር ጭራ እየተከተለ ስለሚሄድ እረኛ አይነት አይደለም የሚናገረው። እዚህ ቦታ ላይ ግን የሚናገረው ከባህሉ ጋር አያይዘን በምንመለከትበት ሰዓት እግዚአብሔር ፊት የሚቀድም ሌላው ደግሞ ፍጡር የሚከተል እንደሆነ አድርጎ ነው መጽሐፍ ቅዱስ የሚናገረው። ልክ በእንደዚህ አይነት ሁኔታ ነበር ስራቸውን እረኞች የሚያደርጉትና የሚያከናውኑት። ኢየሱስ ክርስቶስ ፊት ቀደመ። ወደዚህ ዓለም በመጣበት ጊዜ ወደ መስቀል ለመውጣት ፊት የቀደመው እሱ ነው። ቀዳሚ ሆኖ ይመራ የነበረው እርሱ ነው። ይሄ ያህዌ ሩህ ይሆዋ ሩሃ ተብሎ የሚጠራው ምን ማለት ነው? የእግዚአብሔርን ጠባቂነት የሚያሳይ ነው። እግዚአብሔር ትጉ ጠባቂ እንደሆነ የእግዚአብሔር ጥበቃ በሳምንት በፕሮግራም ሳይሆን ነገር ግን ሁሉ ጊዜ ጠባቂ እንደሆነ እግዚአብሔር መሰማሪያ እንደሆነ ደግሞ የሚያሰማራም እንደሆነ ዛሬ እዚህ ያለን ሁላችን ለመኖር ስለፎከርን አይደለም፣ በህይወት የኖር ነው። የት እንኳን እንዳደረን አናውቅም ነበር። በግምት ነው እንደናገረው ብቻ ጠዋት ስንነሳ ራሳችንን አገኘነው እንጂ ለተወሰነ ሰዓት ምናልባት 10 ሰዓት ለሚተኙ ለ10 ሰዓት፣ 8 ሰዓት ለሚተኙ 8 ሰዓት፣ 3 ሰዓት ለሚተኙ 3 ሰዓት የት እንደነበርን በጭራሽ አናውቀውም ነበር። በዚያን ጊዜ ግን እግዚአብሔር የኛ ምንድን ነበር? ጠባቂ ነበር። ሰዎች ቢያውቁም ባያውቁም እርሱን ቢያምኑም ባያምኑም እግዚአብሔር በአምሳሉ የተፈጠረውን ሰው ሁሉ ዛሬም ይጠብቃል። መሰማሪያም ነው፣ ደግሞም የሚያሰማራ ነው። እምንገባው የምንወጣው በእርሱ ፈቃድ የተነሳ ነው። ይሄ ብቻ አይደለም። መዝሙር 23 ስንመለከት ተመሳሳይ በሆነ ሁኔታ ስለ አቅርቦትም ደግሞ ይናገራል። እረኛ ነው የሚጨነቀው። እንሰሶቹ ምንድን ነው የሚበሉት ብሎ እረኛው ነው የሚጨነቀው። የራሱን ነገር ትቶ ለእነሱ የሚያስፈልጋቸውን ነገር ነው የሚያደርግላቸው። እግዚአብሔር የአቅርቦት አምላክ ነው። ወገኖቼ ዛሬ ወደዚህ ቦታ መምጣታችን ከእግዚአብሔር ፈቃድ የተነሳ ነው። መማራችን፣ ትዳር መያዛችን፣ ሌላም የተለያየ እቅድ እንዲኖረን ይሄ ሁሉ ነገር ሊሆን የቻለው ከእግዚአብሔር እረኝነትና ፈቃደኝነት የተነሳ ነው። ያሰማራል፣ እንደፈለገ ነው የሚያሰማራው። በእርሱ ፈቃድ ውስጥ ነው ሁሉን ነገር የሚያደርገው። ትላንትና ወደ ወንጌል ስርጭት ከመሄዳችን በፊት ምስክርነት ማለት ምን ማለት ነው ስለሚለው ነገር ጥቂት ነገር አብረን እንማር ነበር። ምስክርነት ማለት ምን ማለት ነው? ምስክርነት ማለት ምን ማለት እንደሆነ ከማወቃችን በፊት ለምንድን ነው የምንመሰክረው? ማን ነው የምንመሰክረው የሚለውን ነገር ማወቅ ያስፈልጋል። ወገኖቼ ይሄ ዱሮ የነበረው አይነት የሚሽን አለካክ ጉዳይ መልኩን እየለወጠ ያለንበት ዘመን ውስጥ ነው ያለነው። ዛሬ በአገራችን ብዙ አማኝ የሆኑ እህቶች ወደ አረብ ሀገር ይሄዳሉ። የቤት ሰራተኛ ብቻ እንዲሆኑ ሳይሆን ነገር ግን በዛ ውስጥ ደግሞ ምን እንዲያደርጉ ነው? የወንጌልን ቃል እንዲናገሩም ነው። በብዙ ሺ የሚቆጠሩ አብዛኛዎቹ ሴቶች ናቸው እዛ ያሉት እና ይሰበሰባሉ። ኃይለኛ የሆነ ጸሎት ይደረጋል። የሚገርማችሁ ብትከታተሉ የተለያዩ ብዙ ድንቅና ተአምራቶች በየአረቡ ቤት ሁሉ እየተከናወነ ነው ያለው። እግዚአብሔር መስመሩን ቀይሯል። የአሜሪካን መንግስት እነሱ ነበሩ ብዙ ሚስዮናውያንን የሚልኩት። ከዛ በኋላ ደግሞ የአውሮፓ ነበር። በአውሮፓም ደግሞ የፊንላንድን በምንመለከትበት ሰዓት ለ154 ዓመታት ይሄንን ነገር እያደረጉ ነበር ያሉት። ዛሬ ግን መልኩ ተለውጧል። እኔና እናንተ ወደዚህ የመጣንበት አንደኛው ምክንያት፣ ዋነኛ የሆነው ምክንያት ይሄንን የሚሽን ስራ እንድንሰራና እንድናከናውን ነው። ሁላችንም ሚስዮናውያን ነን። በየቀኑ በምንጸልየው ጸሎት፣ በየቀኑ በምናነበው ቃል፣ በየቀኑ በምናደርጋቸው መልካም የሆነ ስነ ምግባር የተለየ መንፈስ በሰዎች ህይወት ውስጥ ተጽዕኖ እንድናደርግ እግዚአብሔር እንደዚህ አይነት ነገርን አምጥቷል። እግዚአብሔር እረኛዬ ነው ሲል ድል ነሽ ነኝ ማለት ነው። ድል የኔ ነው፣ ድል የኔ ነው። ወገኖቼ ድል የኛ ነው፣ ድል የኛ ነው። የምንፈልገው የምናስበውን የሚጨበጥ ነገር አላገኘን ይሆናል፣ ግን የበለጠ ነገር አለ። አሸናፊ የሆነው እግዚአብሔር ከእኛ ጋር አለ። ሶስተኛው የእግዚአብሔር ስም ያህዌ ራፋ የሚባለው ያህዌ ራፋ በዘጸአት ምዕራፍ 15 ላይ ከቁጥር 22 ጀምሮ እስከ ቁጥር 26 ባለው ላይ የምናገኘው ቃል ነው። የእስራኤል ህዝቦች በዚህ ቦታ ላይ አውዱን ስንመለከት፣ ታሪኩን ስንመለከት ውሃ የመረረበት እንደዚሁም ደግሞ በተለያየ ችግር ውስጥ የነበሩበት ጊዜ ነበር። ህዝቡ በጣም ከባድ ህዝብ ነበር። ሙሴ የሚመራው ህዝብ በጣም ከባድ ህዝብ ነበር። ሙሴ ላይ ሁሉም በአንድ ላይ ድምጻቸውን አነሱ። ይሄንን ነገር መደረግ አለበት አሉ። በበረሃ እየተጓዝን እየሄድን እና ውሃው መሮ እንዴት ይሆናል በሚል አይነት መንገድ በእርሱ ላይ ምን አደረጉ? አማረሩ። ምሬታቸውን መግለጽ ጀመሩ። በዚያን ጊዜ ነው እግዚአብሔር ምን አደረገ ይላል? እንጨትን አሳየው ይላል። የዚህ የእንጨት ነገር በጣም ብዙ አነጋጋሪ የሆነ ነገር አለው። ዛሬ አይደለም ስለ እንጨት የምንነጋገረው። ይሄ እንጨቱ ምንድነው ወደፊት ያመለከተ ያለው ትንቢታዊ በሆነ ሁኔታ የቀረበ አይነት ነው ወይ በሚል በጣም የተረጋገጡ ነገሮች አሉ። አሁን ግን ስለ እንጨቱ ሳይሆን ስለ እግዚአብሔር ስሞች ነው የምንመለከተው። እና ያንን እንጨት በዘጸአት ምዕራፍ 15 ቀደም እንዳልኳቸው ከቁጥር 22 እስከ 26 ባለው ላይ ታሪኩን እንመለከታለን። ያንን እግዚአብሔር ያሳየውን እንጨት እሱ የፈለገውን እሱ የመረጠውን አይደለም፣ እግዚአብሔር ያሳየውን እንጨት ያንን እንጨት ምን አደረገ? ጣለ። እግዚአብሔር ጣል እንዳለው ያንን ነገር አደረገ። ያ ውሃ ደግሞ ተፈወሰ። ያህዌ ራፋ ማለት ፈዋሻችሁ እኔ እግዚአብሔር ነኝ የሚል ትርጉም ነው ያለው። ፈዋሻችሁ እኔ እግዚአብሔር ነኝ። ፈዋሻችሁ ፈውስ ዘርፈ ብዙ ነው። ዘርፍ የአካል ብቻ ፈውስ የአካል ብቻ አይደለም። ስለ ፈውስ በምንመለከትበት ሰዓት መንፈሳዊ ፈውስ የሚባል የመጀመሪያው አለ፣ አካላዊ ፈውስ የሚባል ደግሞ አለ። ሁላችን ቅድሚያ የምንሰጠው ለዛ ጉዳይ ነው። እንደገና ደግሞ ተፈጥሯዊ የሆነ ደግሞ ፈውስ አለ። ወገኖቼ ኃጢአት ወደዚህ ዓለም በገባበት ጊዜ በሰዎች ህይወትና ኑሮ ላይ በጣም አደጋ ጥሏል። ኃጢአት ተፈጥሮ ራሷ አምጻለች። የሰሩትን ያህል የማያገኙበት አይነት ሁኔታ ውስጥ ገብተዋል። ያ ተፈጥሯዊ የሆነው ከእግዚአብሔር ዘንድ የሚሰጠው ለሰዎች የሚስማማው ነገር ሁሉ የተበላሸበት ሰዓትና ጊዜ ነው። ለምን? የእግዚአብሔር ትእዛዝ ስላልተከበረ ነው። ወገኖቼ አንድ ነገር ልብ እንበል። አድርግና አታድርግ በአዲስ ኪዳን ዘመን አልቀረም። አድርግና አታድርግ አልቀረም። ኃጢአት በሌለበት ዘመን ውስጥ ይሄ ትእዛዝ ነበረ። ከየት እያመጣን እንደምንናገረው አላውቅም። ግን የእግዚአብሔር ቃል እንደሚነግረን ኃጢአት የሚባለው ነገር ሳይታወቅ አድርግና አታድርግ የሚል ትእዛዝ ነበር። አዳም ከተፈጠረ በኋላ እግዚአብሔር ትእዛዝ ሰጥቶታል። ማድረግ የሚገባውን ማድረግ የማይገባውን፣ የሚነካውን መንካት የማይገባውን ነገር ተናግሮት ነበር። ያንን ትእዛዝ ባለማክበሩ ነው ምን የመጣው? ውድቀት መጣ። ያ ውድቀት የነበረውን መንፈሳዊ፣ አካላዊ፣ ተፈጥሯዊ የሆነውን በረከት ምን አደረገ? የእነርሱ እንዳይሆን አደረገ። ስለ ስድስቱ በረከቶች ከሰዎች ጋር ተያይዞ የተገለጸውን ነገር እንደተመለከትን አስታውሳለሁ። ከአዳማዊ በረከት ጀምሮ እስከ አዲስ ኪዳናዊ በረከት ያለውን ወደ ስድስት የሚሆኑ ነገሮችን እንደተመለከትን እናስታውሳለን። ፈውስ በጣም ዘርፈ ብዙ ነው። እነዚህን እንኳን አሁን የጠቀስናቸውን ሶስቱን ነገር ብንዘረዝራቸው በጣም ብዙ የሆነ ነገር በውስጡ አለው። በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 24 ጀምሮ እስከ ቁጥር 25 ባለውም ላይ የሚናገረው ስለዚሁ ስለ መንፈሳዊ ፈውስ ነው። አራተኛው የእግዚአብሔር ስም ያህዌ ሻሎም የሚለው ነው። ያህዌ ሻሎም፣ ጂሆቫ ሻሎም። እግዚአብሔር ሰላም ነው ነው የሚለው። እግዚአብሔር ሰላም ነው። ሰላሜ ነው አይደለም። ሰላሜ ነው የዘማሪው ነው እንጂ የመጽሐፍ ቅዱሱ አይደለም። እግዚአብሔር ሰላም ነው ግን ይቻላል ከራሳችን ጋራ እና ማዛመድ ይቻላል ምክንያቱም በዚህ ከአጠቃላይ ወደ ዝርዝር በሆነው ጥናት በኢንደክቲቭ ሜቶድ የመጨረሻው አፕሊኬሽን ነው ከራስ ጋራ ማዛመድ ነው ግን እዚህ መጽሐፉ ላይ የሚለው ነው አሁን ያነበብን ያለነው በመሳፍንት ምዕራፍ 6 ቁጥር 24 ላይ ነው ይሄንን ቃል የምንመለከተው እግዚአብሔር ሰላም ነው እግዚአብሔር ሰላም ነው ይሄ ነገር የተነገረበትን ሁኔታ سنመለከት ጌዲዮን የነበረበት ዘመኑ ራሱ በጣም ተመልሶ እንዳይመጣ መጸለይ የሚያስፈልገን ጊዜ ነው የመሳፍንት ዘመን መጣ ካለ የራሳችን የሆነ ነገር የለንም የራሳችን ሚስት አይኖርንም የራስ የሆነ ባል አይኖርም ብቻ ሰው ሁሉ የፈለገውን ነገር ነው የሚያደርገው እንዲህ አይነት ዘመን እንዲመጣ እንፈልጋለን በተለይ አዳዲስ ተጋቢዎች አይምጣ እያሉ ይነጋገራሉ መሰለኝ እንዲህ አይነቱ ነገር ምክንያቱም በጣም መጥፎ የሆነ ዘመን ነው ሰው ሁሉ በልቡ ያሰበውን ያደርግ ነበር ለመግደል ከፈለገ ይገላል የሌላውን ሰው ንብረት መውሰድ ከፈለገ እንዲህ አይነት ልቅ የሆነ ልቅ የሚለው ቃል እንኳን የማይገልጸው በጣም አስቸጋሪ የሆነ ጊዜ ነው በዚህ ጊዜ ደግሞ ጦርነት ነበር ጌዲዮን በነበረበት ሰዓት ጌዲዮን አንደኛው መስፍን ነው እግዚአብሔር 13 መስፍኖችን አስነስቷል አንዷ ሴት ነች እሷ ለምን እንደተነሳች ዛሬ አንመለከትም ለማንኛውም ግን 12ቱ ወንዶች ነበሩ ችግሩን ለማሳረፍ ችግሩን ለመለወጥ የሚያደርጉት ስራ በጣም ከባድ ነበር በጣም ከባድ ነበር በጣም ከባድ ነበር ይሄም ደግሞ ሳይንስ ጦርነትም ነበር ጦርነትም ነበር በዚህ ወቅት ጌዲዮን ራሱ መስፍን ጌዲዮን ምን ሆኖ ነበር ግራ ገብቶት ነበር ግራ የገባው ወቅት ነበር እግዚአብሔር ይፈልገው መስፍን እንዲሆን ግን ሁኔታው በጣም አስቸጋሪ ስለነበረ ወይን በሚጠመቅበት ቦታ እህል ይወቃ ነበር ይሄ ማለት ምን ማለት ነው ቀንቀን ምግብ በምንበላበት ማታ ማታ እንደ ፖፖ ብንጠቀምበት ማለት ነው ወይን በሚጠመቅበት ቦታ እህል መውቃት ማለት ልክ እንደዚህ ነው ሌላ ምሳሌ ቶሎ አልመጣልኝም ይሄን ነው የሚመስለው እንዴ ምግብ በሚበላበት ማታ ፖፖ ይሆናል ቀን ምግብ ይበላበታል ዴት ይሆናል ስናገረው ስትሰሙትም ትንሽ የሚዘገን ነው ልክ እንደዚህ አይነት ነገር ነበር ያደርግ የነበረው ጌዲዮን በዚህ አስጨናቂ በሆነ ጊዜ ውስጥ ጦርነት የተለያዩ ነገሮች ከበውት በነበሩበት ጊዜ መልአኩን እግዚአብሔር ላከለትና ያበረታታው ነበር ግራ ገብቶት እኮ ነው በእውነት ግራ አይግባን ግራ አይግባን አንድ ሰው ግራ ገባው ማለት በጣም ችግር ነው በጣም ችግር ነው የት ቦታ እንዳለን ሳናውቅ እኔ ለማስተማር የሄድኩት ጎንደር የሚባል አገር ነው እና ጎንደር 6 ወር ተቀምጫለሁ እና አዛ አብዛኛውን ጊዜ አለቃ አርገው መረጡኝ ለምን እንደሆነ እንጃ የተለያየ ስቴሽን እሄዳለሁኝ ከትምህርት በፊት ደግሞ አንድ ነገር እናገርና ወደ ስብከት ይወስደኛል እና በጣም ደስ ይላቸዋል ይሄ ልጅ በቃ መልአኩ ተፈራህ ነው ይመስለው ይላሉ ደግሞ የሚናገረው ነገር ደግሞ ደስ ይላል ወደዛ ወደ ፊደሉ ከመንሄድ እሱ የሚናገረውን ብንሰማ ይሻላል ብለው በጣም ጥሩ ጊዜ ነበር እዛ ያሳለፍኩት አስቸጋሪም ቢሆን በጣም ጥሩ ጊዜ ነበር አስቸጋሪው ከአዞ ያመለጥኩበት ጊዜ ነው። እሱን አሁን ዛሬ መናገር የሚገባኝ አይመስለኝም። ጨርሰን ወደ አዲስ አበባ ለመሄድ መኪና መጣ። በእግራችን የ12 ሰዓት መንገድ ሄደን ነው መኪና ያገኘ ነው። እና ቤተሰቦቼ ትንሽ ገንዘብ ልከውልኝ እና ገንዘቡ በአዲስ ዘመን ባንክ ዛ ነው ያለው እና ከዛ አውጣሪ አሉኝ። አሁን ደግሞ ጊዜውን ተብሏል ከደለ ምን በዛው ሳልፍ እሄዳለሁ ብዬ ወረድኩኝና ባንኩ ተዘግቷል። የምሳ ሰዓት ካለፈ በኋላ ገንዘቡን ወሰርኩኝ። አውቶቡሱ ጥሎኝ ሄደ። እንደሚጥለኝም ደግሞ አውቄያለሁ። ምክንያቱም ሰዓት አሁን የምሳ ሰዓት ነው ሲሉ አንድ ሰዓት አይጠብቅም ብዬ አረጋግጫለሁ። ግን ገንዘብ ስላለ በዛ በገንዘብ እደርስባቸዋለሁ ብዬ ነው እንትን ያልኩት። ተነሳው ገንዘቡን ወስጄ አንድ የዚህ የራሻ መኪና ነበር። በግራና በቀኝ ሰዎች ይቀመጣሉ፣ መሀከል ላይ ደግሞ እቃ ይቀመጣል። ትንሽ እንደሄደን ሹፌሩ አቆመና ጎማዎቹ አየር ያስፈልጋቸዋል ብሎ እሱ ደግሞ ትልቅ ጠርሙስ ይዞ የኡዞ አይነት ጠርሙስ ይዞ እሱም ይጠጣል። እና ሰዎቹ የሚጠጣው እኮ አረቄ ነው አሉ። እኔ አረቄ እንደዛ ሲጠጣ አይቼ አላውቅም፣ በመለኪያ ነው። እሱ ግን እንደ ውሃ ነው የሚጠጣው። እና ተቀላለድን። ጎማዎቹ አየር ይሞላሉ፣ እሱ ደግሞ አረቄ እየተሞላ ነው ብለን ቀላለድን። እና ጉዞ ተጀመረ። ብቻ ሲሄድ አካሄዱ ጥሩ አይደለም። አንድ ቦታ ላይ ብቻ ዘወር ሲል ሁላችንም ገለበጠን ስንል ሁላችንም ተገለበጥን። መኪናው በቃ ስብርብር አለ። እዛ መሀከል ላይ የተጫኑ እህሎች አሉ። አንደኛው እህል እኔ ጀርባዬ ላይ ሆኖ ከወገቤ በታች የተቆረጥኩ መሰለኝ። በቃ ምንም አፌ ሲናገር ብቻ ነው የማውቀው። ብዙ እንደዘባረኩኝ አውቃለሁ። በእግሬ ተቆረጠ። እናቴ ትዝ አለችኝ። አለቀስኩ እዛ ላይ ሆኜ። እንደምንም ብዬ ወደዛ ወደ ታች እጄን እንትን በማድረግ ረጥቧል የሆነ ነገር፣ አይ ተቆርጫለሁ ብዬ አረጋገጥኩኝ በራሴ። መኪናዋ ተገነጣጥላለች። ከዛ ሰዎች መጥተው መኪናዋን ዞር አድርገው እኛ ላይ ያለውን እህሉን ምናምን ነገር በሚያነሱበት ሰዓት እኔ የተቆረጥኩ መስሎኛል። እዛ አንሱኝ እላለሁ። ግራ ገብቶኝ እምለውን ነገር በጭራሽ አላውቅም ነበር። ከዛ አንደኛው መጣና ብድግ አድርጎ ቆም እንጂ ምናምን አለኝ። ቆምኩ ስለካ ሌላ ነገር ተወቅቶ ነው ደሜ የፈሰሰው። መንቀጥቀጥ ጀመርኩኝ። የሚመጣ መኪና እያስቆምኩኝ የአዲስ አበባ የሰው ሀገር ሰው ነኝ፣ ዘማች ነኝ፣ እዚህ እንዲሆን ያለው ብዬ በቃ ግራ ገባኝ። ፍርሃት ሁሉ ያዘኝ። ይሄ ብቻ አይደለም፣ ሰዎች ሊፍት ሰጥተውኝ ሲሄዱ የሚገለበጥ እየመሰለኝ እዚህ ጋር አቁሙ እያልኳቸው እያስቸገርኩኝ ባህር ዳር ደረስኩ። እንደምንም በማግስቱ አውቶቡስ ይዤ ሲሄድ አንድ ሁለት ሰዓትና ሶስት ሰዓት እንደሄድን የአውቶቡሱ የፊቱ ጎማ በሮ እርሻ መካከል ገባ። ግራ ምንድን ነው ከኔ ጋር ነው ወይ የተያዘው ብዬ በቃ እዛ ቁጭ ብዬ ሳስብ፣ አንድ አስተማሪ ወደ አዲስ አበባ ለሆነ ነገር ተጠርቶ የሚሄድ ነውና እዚህ አውቶቡስ ውስጥ ዮናስ አለ ማለት ነው እያለ ወደ እኔ ይጠቁማል። እንዴ ይሄ ሰው ምን ማለቱ ነው? ድንግጥ አልኩ እንጂ አሁን ስንት ጉዳይ ያለን ሰዎች ነን እዚህ ዮናስ የሚባል ሰው አለ አለ። እዛው አደርን። አንድ መነኩሴ አይነ ስውር፣ እሳቸውን ጠጋ ብዬ አብረን እየተነጋገርን ስለ ጌታ መሰከርኩላቸው። አዲስ አበባ የሚያመልኩበት ቦታ ጠይቃቸው ነበር። ቅድስተ ማርያም 4 ኪሎ ያለው ጌታን ተቀበሉ። እዛየር የክትትል ትምርት አስተማርኳቸው ጌታን ተቀበለው እዛው ቅድስተ ማርያም ሞተው ወደ ጌታ ሄዱ። ግራ መጋባት ማለት ልክ ጌዲዮን በእንደዚህ አይነት ሁኔታ ውስጥ ነው ያለው። ስለዚህ የሚሰራውን ነገር አያውቅም ነበር፣ የሚናገረውን ነገር አያውቅም ነበር። በመከራና በፍርሃት ውስጥ ነበር። የወደፊት ነገሩን አያውቅም ነበር፣ ግራ ገብቶት ነበር። እግዚአብሔር የተናገረው የተስፋ ቃል ሁሉ ምን እንደሆነ አያውቅም ነበር። የዚያን ጊዜ ግን በመልአኩ አማካኝነት የእግዚአብሔርን መገኘት ሴንስ ማድረግ ጀመረ። የእግዚአብሔርን መገኘት ጌዲዮን በዚያ ለእግዚአብሔር መሠዊያ ከሰራ በኋላ ምስጋና ለእግዚአብሔር ካደረገ በኋላ ምን አለው? እግዚአብሔር ሰላም ነው ብሎ ጠራ ይላል። ሃሌሉያ። እኛ ያለንበት ዘመን ዛሬ እኔ ከተናገርኩት የበለጠ ግራ የሚያጋባ ዘመን ነው ያለው። ግራ የሚያጋባ ዘመን እኛ ደግሞ ያንን እንደ ስልጣኔ ያዝንበት ዘመን ውስጥ ነው ያለነው። ምን አለበት ይያልን ነው። ተመሳሳይ ጾታ ሲጋቡ ምን አለበት የሰው መብት ይተበቅ ይያልን ነው ያለነው። አረባካቹ ሰዓት ይከበር፣ ለጌታ ቅድሚያ ይሰጥ፣ ገንዘባችሁን ለእግዚአብሔር አገልግሎት ስጡ፣ በገንዘባችሁ ታማኝ ሁኑ፣ በኑሯቸውም ደግሞ ምሳሌ ሁኑ። ምድኛ እኮ ያለነው አፍሪካ ውስጥ አይደለንም ይላሉ። አድርግና አታድርግ፣ በዚህ በሰለጠነ ግራ በሚያጋባ ዘመን ውስጥ የምንታዘዘውና የምናደርገው ጉዳይ ነው። ቢሆንም ግን ትልቅ ዋስትና አለ። ስሙ ሰላም የሆነ እግዚአብሔር ከእኛ ጋራ አብሮ አለ። አምስተኛውና የመጨረሻው የእግዚአብሔር ስሙ ያህዌ ንሲ ነው። ያህዌ ንሲ፣ ጀሆባ ንሲ፣ እግዚአብሔር ዓላማዬ ነው ማለት ነው። እግዚአብሔር ዓላማዬ ነው። በዘጸአት ምዕራፍ 17 ቁጥር 15 ላይ የምናየው ነው። እነዚህ እስራኤላውያን በጣም አመጸኞች ናቸው። እዛ ክፍል ላይ ስንመለከት ሙሴን ለመውገር የተነሱበት ጊዜ ነው ይላል። እንዴ እድሜ እንኳን አንድ መከበሪያ እኮ ነው። ይሄ ሙሴ ግን ስንት ነገር ያደረገላቸው ነው። ሊወግሩት ከነበረባቸው ሁኔታ የተነሳ ሊወግሩት፣ አንተ ነህ ያወጣህን፣ አንተ ነህ የመራህን፣ አንተን ተከትለን ነው የመጣ ነው ብለው በጣም ግራ የተጋቡበት ሁኔታ ነበር። ተነሱበት ሙሴን በዛ ሁኔታ ውስጥ በነበረበት ጊዜ ምን አደረገ? መሠዊያውን ሰርቶ እግዚአብሔር አርማዬ ነው ብሎ ሰየመው ይላል። አዲሱ መደበኛው ትርጉም ላይ እግዚአብሔር አርማዬ ነው ብሎ ሰየመው ይላል። ዓላማዬ ነው፣ አርማዬ ነው፣ ወይንም ደግሞ መፈክሬ ነው እና ባነር የሚለውን ቃል ነው የእንግሊዘኛው ብዙ ቦታ ላይ የሚያነሳው። አንዳንድ ዝግጅቶች በሚደረጉበት ሰዓት የሚወጠሩ ጨርቆች አሉ። ታላቅ ኤግዚቢሽን የሚለው ወይም ደግሞ ታላቅ ቅናሽ፣ እዚህ በጣም ሁልጊዜ የምናስበው ነው። አሌ ወጥቷል እያለን አሌ እያለን እንሄዳለን እና ይለጠፋል በደንብ በጥሩ አይነት ሁኔታ። እዚህ ቦታ ላይ የሚናገረው ነገር እግዚአብሔር ለእኔ መፈክሬ ነው፣ ለእኔ እግዚአብሔር የበላዬ ነው አለ። ሙሴ ሕዝቡ ተነስቶበታል። በጦርነት ደግሞ የታወቁ አሜሪካውያን የሚባሉ እነሱ እያስጨነቋቸው ነው ያሉ። በጣም ተዋጊዎች ናቸው። እንደ ኢህአዴግ አይነት ሰራዊቶች በጣም የሚዋጉ ምንም ነገር የማይበግራቸው አይነት ናቸው ወይ እዚያ አሁን ከዚህ ከእምነት ጋራ በተያያዘ ሁኔታ ራሳቸውን እየሰጡ የሚዋጉ እንደዛ አይነት ነበሩ እንደዚህ የአማሌቅ ህዝቦች ግን እግዚአብሔር ምን ነው አለ እግዚአብሔር አርማዬ ነው እግዚአብሔር መፈክሬ ነው እግዚአብሔር ረዳቴ ነው ማለት ነው ይሄንን አስተውቃለሁ አለ አሁን ባለውበት ሁኔታው ይሄንን ከፍ አድርጌ አሳውቃለሁ አለ እግዚአብሔር የኔ መለያ ነው አለ ሐዋርያው ጳውሎስ ለሮሜ ሰዎች በጻፈው በሮሜ ምዕራፍ 8 ላይ ስንመለከት ያጋጠመውን ነገር ይናገራል በከፍታ በዝቅታ በማግኘት በማጣት በረሃብ በብዙ አይነት ሁኔታውስ ያለውን ነገር ይናገርና በዚህ ሁሉ ግን ይላል ያንን ብቻ ተናግሮ ቢያቆም ኖሮ በጣም አስደንጋጭ ነበር ጳውሎስ ሪያሊቲውን አልካደም ተረበዋል በእስር ቤት ተሰቃይተዋል የተለያየ ነገር አጋጥመዋቸዋል ግን ምንድነው ያለው ያለውም ቢሆን የሚመጣውም ቢሆን ምንም አይነት ነገር ይሁን ይልና ቁጥር 37 ላይ በዚህ ሁሉ ግን በወደደን ካሸናፊዎች እንበልጣለን አለ ችግሩ ሁኔታው እኛን አያሸንፈንም አለ እኛ ከዛ በላይ ነን አለ we are more than a conqueror አሸናፊዎች ነን አለ ካሸናፊዎች እንበልጣለን አለ ችግር እስራት ረሃብ ያሸንፋል ግን እግዚአብሔር ግን ከሚያሸንፈው ነገር የበለጠ ነው ብሎ መናገር ነው እዚህ ቦታ ላይ ሙሴ እየተናገረ ያለው ከክርስቶስ ፍቅር ማን ነው የሚለየን አለ መፈክር ጀመረ ፉከራ ማድረግ ጀመረ የተከላሽከር እንደሚባለው እኛ አባታችን ፎክሩ ይለን ነበር እማ አድርገው ነገር የለም ብቻ እንዴት አይነት ጥሩ አባት መሰላችሁ ኳስ እንጫወትም ይላል ቦክስ እንጫወት ይላል ፈክሩም ይላል እና የዛን ጊዜ እንፈክራለን በፊቱ እንትን ብለን ይተከላሽከር የመኩሪያ ልጅ ይያደን የተለያየ አይነት ነገር አቤት እንዴት ደስ እንደሚለው እኛም ደግሞ እንዴት ደስ እንደሚለን እዚህ ቦታ ይሄን ነው የሚናገረው ከክርስቶስ ፍቅር ማን ነው የሚለየን አሸናፊዎች አሉ ግን ከዚህ የበለጠ ግን እኛ ጋር አለ ብሎ ይናገራ ወገኖቼ እነዚህ የእግዚአብሔር ስሞች ለኔና ለእናንተም የሚሰሩ ስሞች ናቸው እግዚአብሔር ዛሬ ለኔና ለእናንተ የሚያዘጋጅ ነው የማዘጋጀት አምላክ ነው የሚጠብቅ ነው ሰላምን የሚሰጥ ነው የሚያበረታታ ነው ይሄ ዛሬ ለእኛም የተሰጠን ነገር ነው ይሄን ነገር ማወቃችን የመዋጀት ቃል ኪዳን ስሙን ማወቃችን ምንድነው አስፈላጊ የሆነው ነገር ምንድነው ለጭንቅላት ዕውቀት ነው ወይስ የስብከት ጊዜ ስለተባለ የስብከቱን ጊዜ ለማድረግ ነው ለሱ ብቻ አይደለም ይሄን ነገር እንድናስብ ያስፈልገበት ዋነኛ የሆኑ 3 ምክንያቶች አሉ በአምስት ደቂቃ ውስጥ ሊያልቁ የሚችሉ ሐሳቦች የመጀመሪያው አሸናፊ የሆነ ኑሮ ለመኖር የበላይ ሆነን ለመኖር ከሁኔታዎች በላይ ሆነን ለመኖር እንድንችል ይሄንን ስም ማወቅ ያስፈልጋል የዚህ ስም መታወቂያ መገለጫ የሚያሳየው እግዚአብሔር ስለሆነ ነው አሸናፊ የሆነ ኑሮ ለመኖር ነው እኔ በአገልግሎት ያሳለፍኩበትን የ30 አመት ጊዜ ስመለከተው በጣም በቅርብ ነው የሚታየኝ ልክ በዚህ እጄ ላይ እንደማነበው አይነት ነገር አርጌ ነው የማስበው እግዚአብሔርን አደንቀዋለሁ እግዚአብሔርን አከብረዋለሁ ያሸናፊነት ኑሮ ትፈልጋላችሁ እየተባለን አንድ የኔ ዘመድ የሆነ ማለትም ሚስቱ የኔ ያክስቴ ልጅ ነች ግማሽ ጣሊያን ነች ሉዊዛ ትባላለች ባሏ አቶ ለማ ነበሩ የሰፓኮ የመጀመሪያው ጻፊ አዲስ አበባው ለማ ጉተማ ከዚህ ቀደም ባህር ኃይል የነበሩ እና ለናቴ ነገራት የስም ዝርዝራቸው ከደረሱን ሰዎች መካከል አንደኛው ያንቺ ልጅ ነው ማንም ሰው ጣልቃ ሊገባ አይችልም እንደዚህ አይነት የመሳሰሉ ነገሮች አልፈዋል አሸናፊ የሆነ ኑሮ ለመኖር ትላንትና ብቻ ሳይሆን ዛሬም በጌታ አሸናፊ የሆነ ኑሮ መኖር ይቻላል አሸናፊ ሆነ ለምንኖር የምንፈልግ ከሆነ የእግዚአብሔርን ስሞች ለእኛም የተሰጠን የተስፋ ኪዳን እንደሆነ ማወቅ ያስፈልገናል ሁለተኛው ባለንበት ዘመንና ሁኔታ ተአምራትን ለማየት የሚያስችሉ ናቸው አይናፍቃችሁም ተአምር ሊሆን የማይችለው ነገር እግዚአብሔር ያደርጋል ብሎ ተወዳድሮ ለመኖር የእግዚአብሔርን ስሞች በደንብ አድርጎ ጠንቅቆ ማወቅ ያስፈልጋል ለእኔ ነው ብለን እያንዳንዳችን ማሰብ ያስፈልገናል ለእኔ ነው እግዚአብሔር የሚያቀተው ምንም አይነት ነገር የለም ወገኖቼ ብዙ ታሪክ ልነግራችሁ እችላለሁ ፕራክቲካል የሆነ ነገር ያለፈ 30 አመት የሆነ ብቻ ሳይሆን በዚህ በሳምንታት ጊዜ ውስጥ የሚቆጠሩ በጣም ብዙ ልናገራቸው የምችላቸው ተአምራቶች አሉ በሰው ህይወት ውስጥ የተከናወኑና የተፈጸሙ እግዚአብሔር ዛሬም የተአምራት አምላክ ነው ዘመኑ ይለዋወጣል ዘመኑ የከፋ ይሆናል ዘመኑ መንፈሳዊ ነገርን የሚቃወም ነው ዘመኑ ልክ የሆነ ዘመን ነው እኛን እንደ መሃይ ምንም ነገር እንደማናውቅ አድርገው የሚያስቡ ናቸው ትምክህት ቢያስፈልግ ግን ብዙ ደግሞ መናገር የምንችለው ነገር አለ የእግዚአብሔርን ተአምራት ለማየት በኑሯችን በመውጣት በመግባታችን በትዳራችን እግዚአብሔር ተአምራትን እንዲያደርግ ይሄንን ነገር እንዲሰራ ምን ማድረግ ያስፈልገናል የእግዚአብሔርን ስሞች መጠበቅ ያስፈልገናል ዝም ብሏል ግን ለወጉ ለያዘው ሶስተኛውና የመጨረሻው ለሌላው የዘመኑ ተረኞች ምስክሮች ለመሆን ነው እግዚአብሔር ዛሬ ጳውሎስ የሚባል ምስክር የለውም ዛሬ ሐዋርያው ጳውሎስ ዛሬ የለም ጌታ ይባርክ ከአንድ ብርጭቆ ውሃ ይበልጣል ይሄኛው ስለዚህ ማመስገን ያስፈልጋል እግዚአብሔር ዛሬ ሐዋርያው ጳውሎስ የሚባል ሰው ዛሬ የለውም እግዚአብሔር ዛሬ ያለው ሰው እዚህ ያላችሁት ስማችሁን የሁላችሁንም ከአንድ ሰው በስተቀር እስከና አባታችሁ ነው የማውቀው ቀስብዬ እስከና አያት ማወቀ የማይቀር ነው ተረኞች ነን እኛ ዛሬ የዘመኑ ተረኞች ነን ምስክር ለመሆን የዘመኑ ተረኞች ነን ዛሬ የዘመኑ ተረኞች ነን ወገኖቼ እንለማመድ በእግዚአብሔር ቃል ላይ የተጻፈው ነገር እቤታችንም ውስጥ ሆነን እንለማመድ ለመስበክ ውስጣችን ይቃጠላል መስታወት ላይ ቆመን እንዲያደርጋለው ይያለን እንሞክር በእውነት እንሞክር መቼም ጥሩ ባይሆንም ግን እንሞክር የዘመኑ ተረኞች እኔና እናንተ ነን በተለያየ ሁኔታ ዶክተር ሉቃስ የሚባል ነበር እኮ ታውቃላችሁ? በዛን ዘመን ዶክተር ሉቃስ የጻፈውን ነገር ስንመለከት ሌሎቹ ከጻፉት በጣም የተለየ ነገር ነው። ዛሬ ለእግዚአብሔር ዶክተሮች ያስፈልጋሉ። ዶክተሮች ኢንከሬጅ ነው የማደርጋችሁ። እኔ እናንተን ቀድሜ ዶክተር መሆን አልፈልግም። ቱ ቢ ሆነስት አልፈልግም። ግን አልጀምረውም ማለት ግን አይደለም። ይሄ ይታሰብ። በሁሉ አቅጣጫ የተቻለንን ያህል በቃ ማክሲመም ለእግዚአብሔር ክብር ያለን ሁሉን ነገር እናድርግ። በትምርታችን ገበታ ቢሆን በስራችን ቢሆን በማንኛውም አይነት ሁኔታ ውስጥ በቃ to the maximum ለጌታ ብለን የበለጠ ነገር ለማድረግ እንሞክር። ለሌላው የእግዚአብሔርን ታላቅነት የምንመሰክር የዘመኑ ተረኞች በህይወት ያለን የምንተነፍስ እኔና እናንተ ነን። እንመክብብ በአይቲው እንከብም በሚዲያው ወንዶችን ብቻ ተቀስኩ እንዴ? እህታችን ለምለም አሁን የተማረች ነው ያለችው። አሁን በመተማርበት ሁኔታ ውስጥም አንድ ሰው መጥቶ ነገረ፣ ፓስተር የእናንተ እዚህ ሻይ እንትን ማን ነው ስሟ? መነጽር ታደርጋለች አለ። ከዛ ለምለም አዎ አለ። እንደኔ እንኳን አስተካክሎ ለምለም አላለም፣ ብቻ እንደዛ ተናገረ። ባለችበት ሁኔታ የዘመኑ ተረኞች ነን። ለሌላው የዘመኑ ተረኞች ነን። በመንፈሳዊ ሁኔታ በአገልግሎትም ቢሆን እንደዚህ እንድንሆን ያስፈልጋል። እግዚአብሔርም ሙሴን የኔ ስም አለ ያለና የሚኖር እኔ ነኝ አለው ይላል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። እዛ የቀረ ነገር አይደለም። ዛሬም እርሱ ያው ነው። ለዛሬ ብቻ አይደለም። መጻአቱ ሁኔታዎችን ካለወጠ በስተቀር ለነገም ቢሆን እግዚአብሔር ታላቅ ነው። የእርሱ ምስክሮች እንድንሆን ለሌላው ምሳሌ እንድንሆን ተረኞቹ እኔና እናንተ ነን። ተነስተን እንጸልያለን። ሃሌሉያ! የእግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር ያለ ማንም የለም።